የአሜሪካ ድምጽ ራዲዮ ጣቢያ ነው።
በአንድ ስለ ነበረ ባህር ዳር ላይ ያለቀውን ወጣት ለማስመሰል ትናንትና ወቅቱንና ሰዓቱን የቆጠሩ ሰዎች ከዚህ አንጻር ዘግተው ውለዋል። ዛሬ ግን ሙሉ በሙሉ ተዘግቶ ነው የዋለው።
ጓርላ ያው እንግዲህ አልፎ አልፎ ያው አሉ የተዘጉ ቤቶች መዝጋት ብቻ ሰፊ የለም፣ ዝግ ነው። ምንም ነገር ዝግ ነው። ትራንስፖርትም የለም።
በኢትዮጵያ በአማራና በኦሮሚያ ክልሎች በተለያዩ ከተሞች የንግድ ቤቶችና የሕዝብ ትራንስፖርት ተቋማት አገልግሎት ማቋረጣቸውን ነዋሪዎች የገለጡ የአካባቢዎቹ ነዋሪዎች ከነሱ የተወሰዱ ድምጾች ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
We expect to pay for the change we need. If things have gone too high, life is very difficult. They keep on telling us so many things which are not in practice.
So ለውጥ ያስፈልገናል። ለዚያ ደግሞ የሚጠይቀውን ዋጋ ለመክፈል ተዘጋጅተናል። አዲስ ኃይል መግባት አለበት። ምናልባትም ያኔ አሁን በተያዘው ሳይሆን በሌላ አቅጣጫ ያራምደን ይሆናል።
በዛሬው ዕለት በተካሄደው አምስተኛው የኬንያ ፕሬዝዳንታዊ ምርጫ ድምጻቸውን የሰጡ መራጭ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ ተሰናድተው በሁለተኛው አጋማሽ ጠብቋቸዋል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ማክሰኞ ነሐሴ 2/2009 ዓ.ም ዝግጅቶች ጋር ጥረኛ አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራም ያቀናብርን ንጉሱ ሳምሬ፣ ኦርዴስ ሬደም በመሐንዲስነት ተከታተሉ። በቅድሚያ ግን የሰዓቱን የዓለም ዜና። በኢትዮጵያ በአማራና በኦሮሚያ ክልል የተለያዩ ከተሞች የንግድ ቤቶችና የሕዝብ ትራንስፖርት ተቋማት አገልግሎት ማቋረጣቸውን ነዋሪዎች እየገለጹ ነው። ለዚህም ምክንያቱ የሚያስቀምጡን ምክንያት ማለት ነው፣ በባህር ዳር ከተማ የዛሬ ዓመት በተቃውሞ ወቅት በጸጥታ አካላት የተገደሉ ወጣቶችን ለማስታወስና አሁን በአማራ ክልል ተግባራዊ መደረግ የጀመረውን የቀን ገቢ ግምት በመቃወም ነው። በኦሮሚያ ደግሞ የታሰሩ የፖለቲካ አመራሮች ይፈቱ የሚልና በቀን ገቢ ግምቱ ላይ መፍትሄ አልተሰጠንም የሚል ይገኝበታል። ወደ ኋላ ላይ ዘገባ እናቀርባለን።
የኬንያ መራጮች ፕሬዚዳንት ኡሁሩ ኬንያታ መንበረ ስልጣኑ ላይ መቆየት አለመቆየታቸውን በሚለየው በዛሬው ምርጫ ከማለዳው ጀምረው ወጥተው ድምጻቸውን ሲሰጡ ውለዋል። የክፍለ ሀገር አስተዳዳሪዎችና የምክር ቤት ተወካዮችንም መርጠዋል። ፕሬዚዳንቱ ከተቃዋሚው መሪ ከራይላ ኦዲንጋ ጋር በአራት ዓመት ውስጥ ለሁለተኛ ጊዜ የሚፎካከሩበት ምርጫ እጅግ ተቀራራቢ እንደሚሆንም ሲተነበይ ቆይቷል። ሁለቱም ዛሬ ድምጻቸውን ሲሰጡ እንደማሸንፍ እተማመናለሁ ነው ያሉት በየበኩላቸው። የማይክል ብራውን እና ጂል ክሬግ ከናይሮቢ የተናገሩ ዘገባዎችን ቆንጅታየ አጣምራ አቅርባለች።
20 ሚሊዮን ለሚሆነው የተመዘገበ መራጭ በሀገሪቱ ዙሪያ የድምጽ መስጫ ጣቢያዎቹ ማልደው ነው የተከፈቱት። ካንጌሜ በሚባል የዋና ከተማዋ የናይሮቢ የችግረኞች ቀበሌ ነዋሪዋ የ31 ዓመቷ ሚልድሬድ ማሉቢ ድምጽ መስጫ ጣቢያው 3 ሰዓት ተኩል ሙሉ ተሰልፋ ተጠባብቃለች። የለውጥ ያለህ እያልን ስንጮህ ከርመናል። ወጥቼ ድምጼን ካልሰጠው ለውጡ ከወዴት ነው የሚመጣው? ትላለች ሚልድሬድ። ሌላው የናይሮቢ ነዋሪ ሞሪስ ኦሩማ ደግሞ
We expect to pay for the change we need. If things have gone too high, life is very difficult. They keep on telling us so many things which are not in practice.
So ለውጥ ያስፈልገናል። ለዚያ ደግሞ የሚጠይቀውን ዋጋ ለመክፈል ተዘጋጅተናል። አዲስ ኃይል መግባት አለበት። ምናልባትም ያኔ አሁን በተያዘው ሳይሆን በሌላ አቅጣጫ ያራምደን ይሆናል።
የኬንያ ፕሬዝደንት ኡሁሩ ኬንያታ ህዝቡን ድምጽህን በሰላም ስጥ፣ የሀገርህን መስራች አባቶችም አኩራ ሲሉ ህዝቡን ተማጽነዋል። ከኬንያዊ አባት የሚወለዱት የቀድሞው የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማም ምርጫው በሰላም እንዲጠናቀቅ ጥሪ አቅርበዋል። የምርጫ ኮሚሽኑ በሶስት የሀገሪቱ አካባቢዎች ከባድ ዝናብ በመጣሉ የድምጽ አሰጣጡን ሂደት እንዳስተጓጎለና የድምጽ መስጫ ቁሳቁስና አስፈጻሚዎችን በሄሊኮፕተር እንዳጓጓዘ ገልጿል። የዩናይትድ ስቴትሱ የካርተር ማዕከል ያሰማራው ታዛቢ ቡድን በጋራ የሚመሩት የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪና የቀድሞ የሴኔጋል ጠቅላይ ሚኒስትር አሚናታ ቱሬ ናይሮቢ የሚገኝ የድምጽ መስጫ ጣቢያ ጎብኝተው ነበር። ሚስተር ኬሪ የሚከተለውን አስተያየት ሰጥተዋል።
It's too early for us to draw any kinds of conclusions, so we're not. But obviously, given what's
ካሁኑ ምንም አይነት ድምዳሜ ላይ ለመድረስ አይቻልም፣ ግን ባለፈው ጊዜ ከደረሰውና ለሀገሪቱ የወደፊት ዕጣ ካለው ቦታ በመነሳት ለመናገር ይሄ ምርጫ እጅግ ትልቅ ቦታ የሚሰጠው ምርጫ ነው። ህዝቡም ትልቅ ትኩረት ሰጥቶታል።
በኬንያው ፕሬዝደንታዊ ምርጫ አሸናፊው ከአጠቃላይው ድምጽ 50 ከመቶን፣ በሀገሪቱ 47 ወረዳዎች ከሚሰጠው ድምጽ ደግሞ ቢያንስ 25 ከመቶን ማግኘት ይኖርበታል። ሁለቱም ተፎካካሪዎች ይሄ ካልቀናቸው ማጣሪያ ምርጫ ተካሂዶ ይለየዋል።
በሌላ ተያያዥ ዜና በዛሬው በኬንያ ፕሬዝዳንታዊ ምርጫ በመላው አገሪቱ የነገሰው ውጥረት ናይሮቢ ለሚገኙ ስደተኞች ከፍተኛ ስጋት ምንጭ እንደሆነባቸው የተናገሩ ነው። የተጋጋለው የምርጫ ሂደትና ውዝግብ እርስ በርስ ግጭት ይቀሰቅስ ይሆናል የሚል ስጋት ባሳደረበት እንዲህ ያለው ሁኔታ ለዝርፊያ፣ ለጥቃትና ለእንግልት መጋለጥ ይኖራል የሚል ከፍተኛ ስጋት እንዳሳደረባቸው ወደ ሌላ ሶስተኛ ሀገር ለመሸጋገር በመጠባበቅ ላይ የሚገኙ ስደተኞች ገልጠዋል። በናይሮቢ የሚገኙ የተለያዩ ስደተኞችን አነጋግረናል። በመጽሔት ይቀርባል ዝርዝሩ።
በደቡብ አፍሪካው ፕሬዝዳንት ጄኮብ ዙማ ላይ በታሪክ የመጀመሪያ የሆነው የትምምን ድምጽ ፕሬዝዳንቱን ከስልጣን እንዳላስነሳ ተገለጠ። ከዚህ ቀደም ፕሬዝዳንት ዙማ ላይ 7 ጊዜ የትምምን ድምጽ ቢሰጥም አንዱም ውጤት እንዳላስገኘ ይታወቃል። ያሁኑ የትምምን ድምጽ ግን ፕሬዝዳንት ዙማን ከነ ካቢኔያቸው ከስራ የሚያሰናበት በሆነ ነበር። ምክር ቤቱ ውጤታማ ወይም ተግባራዊ ሊሆን የሚችለው ሞሽን ማለት የውሳኔ ሐሳብ አሳለፈ ለማለት የሚቻለው 2201 ድምጽ የሚያስፈልገው ሲሆን ነው። ተቃዋሚዎች ደግሞ 151 ብቻ ነው ያላቸውና ውጤት አንጪ የሆነ ሞሽን ወይም የውሳኔ ሐሳብ ለማቅረብ 50 አባላት ያስፈልጋሉ። ከዚህ ቀደም 7 ጊዜ እንደታየው ገዢው የደቡብ አፍሪካ ፓርቲ ዛሬም ፕሬዝዳንቱን ከቤተ መንግስታቸው ለማባረር በተነሱ ተቃዋሚዎች ላይ ብርቱና ጠንካራ ሆነው ተነስተውባቸዋል። ይህ የትምምን ድምጽ ግን እንደ አውሮፓ አቆጣጠር በ1994 በአገሪቱ የመጀመሪያ በሆነው ዲሞክራሲያዊ ምርጫ ድል ላደረገው ፓርቲ ትልቅ ስጋት መደቀኑን ANC አመልክቷል። እናንተ ተቃዋሚዎች ራሳችሁ እንደምትሉት ANC ዋና ኢላማ ተደርጓል። ይህን ፓርቲ ከስልጣን ለማውረድ ነው የታቀደው። ለምን? በቀጥታ ለምን ወደ ምርጫ አንገባ? ለምንድን ነው መንግስት ለመቀየር ሌላ ዘዴ ያስፈልገው? ሲሉ የተከራከሩት የመከላከያ ሚኒስትሩና የፓርቲው ቀንደኛ ደጋፊ ኖሲ ዌቪ ማፒሳ ንቆኮላ ናቸው። የትምምን ድምጽ እንዲሰጥ ሐሳቡን ለምክር ቤት ያቀረበው ተቃዋሚው የዲሞክራቲክ አንድነት ፓርቲ በበኩሉ ፕሬዚዳንት ዙማ የፈጸሙት ሙስናና ቅሌት ፓርቲው አገራችን በደቡብ አፍሪካ ውስጥ ኮሳሳ የማይታመንና የማይከበር መስሪያ ቤት ሆኖ እንዲታይ አድርጎታል ብለዋል። አክለውም ዙማ በቅርቡ ጉፕታስ ከሚባል አንድ ሀብታም የህንድ ቤተሰብ ጋር የጀመሩት ከንግድ ጋር የተያያዘ ሙስና በራሱ በቂ የቅሌት ማረጋገጫ፣ ለአገሪቱ ግን ጥሩ ማላገጫና ማፈሪያ ሆኗል ብለዋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ታይላንድን ለአንድ አፍታ ጎብኝተዋል። በዚሁ ጊዜም ሰሜን ኮሪያ ይህንን የኒውክሌር ትንኮሳዋን እንድታቆም ጫና ማድረግን ጨምሮ በንግድና በክልላዊ ደህንነት ጉዳዮች ዙሪያ መወያየታቸው ተገልጧል። ከፊሊፒንሱ የአህጉራዊ ደህንነት ጉባኤ ሲመለሱ ታይላንድ ጎራ ያሉት የአሜሪካ ዲፕሎማት እንደ አውሮፓውያን የዘመን አቆጣጠር ከ2014 ወዲህ ያቺን አገር ለመጎብኘት የመጀመሪያው አሜሪካዊ የሆኑት ቴለርሰን ባንኮክ ሲደርሱ ከጠቅላይ ሚኒስትሩ እንዲሁም ከውጭ ጉዳይ ሚኒስትሩ ጋር ተገናኝተዋል። አንድ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ለአሜሪካ ድምጽ በላከው መግለጫ መሰረት ውጭ ጉዳይ ሚኒስትሩ ከታይላንድ መሪዎች ጋር በርካታ እንዲሁም የጋራ ትብብርን በሚጠይቁ የንግድና መዋለ ንዋይ ግንኙነት ጉዳዮች፣ ክልላዊ ደህንነትን በመሳሰሉ ጉዳዮችን ጭምር ተወያይተዋል። የዩናይትድ ስቴትስ በሽብርተኝነት የፈረጀችው አንድ የፓኪስታን እስላማዊ የበጎ አድራጎት ድርጅት ወደ ፖለቲካው መድረክ መቀላቀሉን ይፋ አደረገ። ቡድኑ የአሁን አቋሙን ይፋ ሲያደርግ ወደፊት በብሔራዊ ምርጫዎችም ለመወዳደር አላማ እንዳለው አመልክቷል። ጃማት ኡድ ዳዋ ወይም በመጻረ ቃል ጅድ በመባል የሚጠራውና ይህ አወዛጋቢ የተባለው የበጎ አድራጎት ድርጅት በሀፊዝ ሳኢድ የሚመራውና የታገደው የጸረ ህንዱ ታኢብ ድርጅት ግንባር እንደሆነ ይታመናል። እንደ አውሮፓውያን ዘመን አቆጣጠር በ2008ቱን የሞባይል ጥቃት ያቀናበረ መሆኑም ይታወቃል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚያ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አላ ከበደና
አዲሱ አበበንን። በአለም ዜና የጀመረው መደበኛ ፕሮግራማችን በ19 እና በ22 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል።
በስርጭታችን የጊዜ ሰሌዳ መሰረት አሁን ቀዳሚው የዕለቱ አብይ ርዕስ ነው። ታዲያ ከዚያ በፊት በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማለን።
እንግዲህ ከምግብና ከአካል እንቅስቃሴ እውነቱን ለመናገር የምንመላው ምግብ በጣም እጅግ በጣም አስተዋጽኦ አለው ለአንድ ሰው የስኳር በሽታ መዳረግ ከአካል እንቅስቃሴው የበለጠ። ግን ሁለቱን ጥቅም አለው፣ አንዱን ከፍና ዝቅ ለማድረግ ሳይሆን። ግን ከሁለቱ አንዱ ይመረጥ ቢባል ትኩረቱ በይበልጥ ይላል ያለበት መስጠት የሚበላው ምግብ ላይ ነው። እንዳልኩ እነኚህ ስኳር የበዛበት መጠጦች እና የመሰሉት ነገሮች ላይ መቀነስ፣ አልኮሆልም በመጠኑ መጠጣት ነው።
ዶክተር ዳንኤል ሽብሩ ናቸው። በዚህ በዩናይትድ ስቴትስ የጠቅላላ ቀዶ ሕክምና የአንጀትና የካንሰር ቀዶ ሕክምና ልዩ ባለሙያ እንዲሁም የሕክምና መምህር ናቸው። ቅድመ ስኳር በሽታ ምንድን ነው በሚል ለተነሳ ጥያቄ ከቀረበ ሙያዊ ማብራሪያ የተወሰደ ነው። ሙሉ ቅንብሩ በሐኪሙን ይጠይቁ በሁለተኛው አጋማሽ ይቀርባል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
ኢትዮጵያ ውስጥ በአማራና ኦሮሚያ ክልል የተለያዩ ከተሞች የንግድ ቤቶችና የህዝብ ትራንስፖርት ተቋማት አገልግሎት ማቋረጣቸውን ነዋሪዎች እየገለጡ ነው። ቀደም ሲል በዜናውም እንደገለጽ ነው። ለዚህ ምክንያቱ በባህር ዳር በትናንትናው ምሽት እንደዘገብ ነው። ባለፈው ዓመት በአካባቢው በተካሄደ ህዝባዊ የተቃውሞ እንቅስቃሴ ወቅት በጸጥታ ኃይሎች የተገደሉ ወጣቶችን ለማስታወስና በተጨማሪም በአሁን ወቅት በክልሉ ተግባራዊ መደረግ የጀመረውን የቀን ገቢ ግምት በመቃወም መሆኑን የአካባቢው ነዋሪዎች ይናገራሉ። በተለያዩ የኦሮሚያ ከተሞች ለተደረገው አድማ ደግሞ ምክንያቱ በእስር ላይ የሚገኙ የፖለቲካ አመራሮች ይፈቱ የሚልና እንደ አማራ ክልሉ ሁሉ በተመሳሳይ ተቃውሞ በቀረበበት በሰሞንኛው የነጋዴዎች የቀን ገቢ ግምት ላይ መፍትሄ አልተሰጠንም የሚሉ ይገኙበታል። ጽዮን ግርማ የተለያዩ ከተማ ነዋሪዎችን አነጋግራ ተከታዩን አቅርባለች።
በአማራ ክልል በባህር ዳር ከተማ የዛሬ ዓመት በተቀሰቀሰው ህዝባዊ ተቃውሞና በጸጥታ አካላት በተወሰደው እርምጃ በርካታ ሰዎች ህይወታቸው ማለፉን የአካባቢውን ነዋሪዎችና የመንግስት ኃላፊዎችን ጠቅሰን ስንዘግብ መቆየታችን ይታወሳል። ይህ ሁኔታም ሀገሪቱን ወደ አልተረጋጋ ሁኔታ ከቷት መቆየቱንና በመጨረሻም በመንግስት በኩል ያስቸኳይ ጊዜ አዋጅ ታውጆ ለአንድ ዓመት መቆየቱም ይታወሳል። በባህር ዳር ከተማ የሚገኙና ስማቸውንም ማንነታቸውንም ድምጻቸውንም እንዳንጠቅስ የጠየቁ ወጣቶች በዚህ ምክንያት በአማራ ክልል በተለይ በባህር ዳርና በጎንደር በሺዎች የሚቆጠሩ ወጣቶች በእስር ላይ እንደሚገኙ ገልጸዋል። ትላንትናና ዛሬም በከተማው ይህንን ለማስተዋወስ የተቃውሞ አድማ ተጠርቶ የንግድ ቤቶችና የትራንስፖርት አገልግሎት ተቋርጦ መቆየቱን ገልጸዋል። እነዚህ ወጣቶች እንደተናገሩት የዛሬ ዓመት በባህር ዳር ከተማ ህይወታቸው የጠፋውን ሰዎች ለማስታወስ ማህበራዊ ሚዲያና እንደዚሁም ውስጥ ለውስጥ በተደረጉ የአድማ ጥሪ የሥራ ማቆም አድማው መጀመሩን ተናግረዋል። እሁድ ሐምሌ 30 ከምሽቱ 3 ሰዓት ተኩል አካባቢ በማን እንደሆነ ያልታወቀ ፍንዳታ ተከስቶም እንደነበር ተናግረዋል። በዛሬው ዕለት የመንግስት የጸጥታ ኃይሎች የተዘጉ ሱቆችን የማስከፈት ሥራ እየሰሩና ሰዎችን እያሰሩ እንደሚገኙ ነግረውናል። ይህን በተመለከተ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋር ደውለን የነበረ ሲሆን ስብሰባ በመሆናቸው ሊያነጋግሩን እንደማይችሉ ገልጸውልናል። በሌላ በኩል የባህር ዳር ከተማ ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ጋኘው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት መግለጫ በከተማው ፖሊ ሜዳ በተባለው አካባቢ የደረሰው ፍንዳታ በሰው ላይ አደጋ ለማድረሱን ገልጸው ይህንን ድርጊት ፈጽመዋል በሚል የተጠረጠሩ ሰዎች መታሰራቸውን ተናግረዋል።
በዛሬው ዕለት ራሱ ከአራት ያለነሱ ሰዎች ተይዘዋል። መልዕክት ሲያስተላልፉ ዛቻ ሲያስተላልፉ እንዳትንቀሳቀሱ ዝጉ ንብረታችሁ ይድናል እንደዚህ ነው ሶሻል ሚዲያ ላይ የተጻፈውን ነገር እነሱ በተጨማሪነት የሚያስተላልፉ ናቸው። እነዚህ
የታሰሩት ሰዎች ቁጥር 9 መድረሱንና አድማው የተደረገው የከተማውን የተረጋጋ የጸጥታ ሁኔታ መረጋጋት የማይፈልጉ ሰዎች የፈጠሩት ነው ብለዋል። እኛ ያነጋገርናቸው ስማቸውን መጥቀስ ያልፈልጉ ነዋሪዎች በበኩላቸው ሰዎች እየታሰሩ ነጻነታቸውን እየተነፈጉና በዚህ ምክንያት በርካታ ሰዎች እየተንገላቱ ባለበት ወቅት ሰላም አለ ማለት አይቻልም ብለዋል። በወልዲያ ከተማ ያነጋገርናቸውና ስማቸው እንዲደበቅ የጠየቁ ነዋሪ በበኩላቸው በከተማው በዛሬው ዕለት የባህር ዳሩን ተቃውሞ ተከትሎና እንዲሁም በተጨማሪ በአሁኑ ሰዓት ተግባራዊ እየተደረገ ነው ያሉትን የቀን ገቢ ግብር ተመና መብዛት ተከትሎ ያገልግሎት ማቋረጥ አድማ ላይ መሆናቸውን ተናግረዋል።
ሱቆች ተዘግተዋል። የመንግስት መስሪያ ቤቶች ክፍት ናቸው። የንግድ ቤቶች ግን ሱቆች ከትናንትና ጀምሮ ተዘግተዋል። ትራንስፖርት አገልግሎት ባጃጆች አሉ። ባጃጆች አንዳንዶቹ አቁመዋል። ትናንትና የጀመረ ያው ትናንትና በአንድ ስለነበረ ባህር ዳር ላይ ያለቀውን ወጣት ለማስመጠት ትናንትና ወቅቱንና ሰዓቱን የቆጠሩ ሰዎች ከዚህ አንጻር ዘግተው ውለዋል። ዛሬ ግን ሙሉ በሙሉ ተዘግቶ ነው ያለው። ዛሬ ማክሰኞ ነው። ከፍተኛ ገበያ የሚገባይበት ወልዲያ ከተማ ነው ማክሰኞ ገበያ የሚባለው። ስለዚህ ዛሬ ገበያ ላይ ብዙም ሰዎች የሄዱም ነጋዴዎች ገበሬዎቹም ያው መጥተው ተመልሰው ነው የሄዱ። ትልቁ ገበያ ላይ ጠዋት ያው አድማ በታኞች ነበሩ፣ ከበው ነበረ። ትናንትና ያው ክፈቱ በማለት ፖሊሶችና አንዳንድ እንትኖች ማስገደር ጀምረው ነበረ። ሰው ግን ሊቀበላቸው ስላልቻለ ያው ትተው ሄደዋል።
በተመሳሳይ በሰሜን ወሎ ዋድላ ደላንታ ነዋሪ ሆኑና ስማቸውን እንዳንጠቅስ የጠየቁን ነዋሪ በከተማው የግብር ተመን ያስቆጣቸው ነጋዴዎች በከፊል ስራ ማቆማቸውን ገልጸውልናል።
ዋድላ ያው እንግዲህ አልፎ አልፎ ያው አሉ የተዘጉ ቤቶች፣ ግን ያው የህዝቡ እንትን በዚህ በግብር ምክንያት በጣም ከፍተኛ ሮሮና ለቅሶ ነው ያለው በየቤቱ በየሱቁ በየመስሪያ ቤት ግቤት መስሪያ ቤት ብታዩ ራሱ በቃ ሰው መፈጠርሽ ነው የሚያስጠላ። እና ለአቤቱታ የሄደ ሰው እንኳን ለአቤቱታ ሄዶ ግብር ተጨመረብኝ በዛ ብሎ የሄደ ሰው ተጨምሮ የሚሰጥበት በረንዳ ተነሳ የምትቀመጥ ሴት እንኳን ማለት ነው እያለቀሰች በምሬት እያነባች ነው ያለችው። እና በጣም አስጠቃቂ ሁኔታ ላይ ነው ያለው። ለመፈጠር መፈጠርን የሚያስጠላ ሁኔታ ላይ ነው ያለው። በጣም ህዝቡ በጣም እየተሰቃየ ነው ያለው።
በሌላ በኩል በኦሮሚያ ክልል በጉደር በአምቦና በግንጭ የሚገኙ ያነጋገርናቸው ነዋሪዎች የታሰሩ አመራሮች ይፈቱ፣ ያላግባብ የተጫነው የግብር ግምት ይነሳ በሚል ተቃውሞ ሱቆች መዘጋታቸውን ገልጸውልናል። የጉደር ከተማ ነዋሪ ማምሻውን ደውዬ አነጋገሬ ነበር።
ተቃውሞ አለ ምናምን የለም። ሁሉም ዝግ ነው ለጊዜው ዛሬ ማለት ነው።
ለምንድን ነው የተዘጋው? ምክንያታቸው ምንድን ነው?
ፖለቲካ እንትን የታሰሩ ሲፈቱ ነው እዛ ነው።
ሰልፎች ነበሩ ወይስ መዝጋት ብቻ ነው?
መዝጋት ብቻ ነው። ሰልፍ የለም፣ ዝግ ነው። ሁሉም ነገር ዝግ ነው። ትራንስፖርትም የለም።
በተመሳሳይ ግንጭ ከተማ ውስጥ ስላለ ሁኔታ አንድ ነዋሪ ጠይቀናል።
አድማ አለ። አድማ ላይ ነው አስከንጂ የቆሚ ጽፋ ማንን እንደዳለ ፋሁን ከምዚ ጽፋራ ማንተ ማንን እንደዳለ ጽፋራ ኮንኮላካን
ሱቆች ዝግ ናቸው። ንግድ ቤቶችም ዝግ ናቸው። ከተማይቱ ውስጥ መኪና አይንቀሳቀስም። ለዚህ ምክንያቱ ዶክተር መረራና ሌሎችም በየእስር ቤቱ እየተንገላቱ ያሉ የፖለቲካ እስረኞች ይፈቱ የሚል ነው። ሁለተኛም ከህዝቡ ገቢ በላይ የተጫነበት ግብር እንዲነሳ ለመጠየቅ ነው። ሶስተኛ ለመብቱ የሚከራከረውን ህዝብ በየመንገዱ ማሰቃየት መደብደብ ስለበዛ ነው ይህ ተቃውሞ የተነሳው። መንግስት ደግሞ በኃይል አስገድዶ ሱቆችን እያስከፈተ ነው። መንገድ ላይ ከሁለት በላይ ሆኖ ሰው ከቆመ ለምን ቆማችሁ እያሉ እየደበደቡ ነው። መኪኖችም እንዲንቀሳቀሱ እያስገደዱ ነው።
በአምቦ ከተማም ተመሳሳይ የሥራ ማቆም አድማ እንደነበር ገልጸውልናል። በአጠቃላይ በአማራና በኦሮሚያ ክልል የሚገኙ ያነጋገርናቸው ነዋሪዎች እንደገለጹት ቤት ውስጥ የመቀመጥ አድማ በተለያየ ቀናት እየተፈጸመ መሆኑን ነው። የሁለቱን ክልሎች የኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊዎች ለማግኘት ያደረግነው ሙከራ ለዛሬ አልተሳካልንም። በነገው ዕለት ጥረታችንን እንቀጥላለን። ዓለም አቀፍ የሰብአዊ መብት ተቋማት ባለፈው ዓመት በኢትዮጵያ በአማራና በኦሮሚያ በተፈጠረው ተቃውሞ የተገደሉ ሰዎች ቁጥር ከ800 በላይ መሆኑን፣ በርካታ ሰዎች የመቁሰል አደጋ እንደደረሰባቸው እንዲሁም በሺዎች የሚቆጠሩ ሰዎች በእስር ላይ እንደሚገኙ ጠቅሰው ሪፖርት ማውጣታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ተከታዩም እዚያው አዲስ አበባ ያቆየናል። የአቶ በቀለ ገርባ የዋስትና ጥያቄ ውሳኔ ዛሬም መቋጫ እንዳላገኘ የፌዴራሉ ከፍተኛ ፍርድ ቤት ልደታ ወረዳ አራተኛ የወንጀል ችሎት አስታወቀ ይላል። በሚቀጥለው ቀጠሮ ውሳኔ ለማሰማት ቃል ተገብቷል። የአቶ በቀለ ገርባ ጠበቆች ግን ቅሬታቸውን እየገለጹ ነው። መለስካቸው አማሃ ዝርዝሩን ይዟል።
የአቶ በቀለ ገርባ የዋስትና ጥያቄ ውሳኔ ሳያገኝ ዛሬም ለአራተኛ ጊዜ ተቀጥሯል። ጠበቆቻቸው ከሳምንታት በፊት በእናቶ ጉርሜሳ አያ ነው በሚጠራው መዝገብ ላይ ፍርድ ቤቱ በሰጠው ብይን መሰረት አቶ በቀለ ገርባ በመደበኛው ወንጀለኛ መቅጫ ሕግ እንዲከላከሉ ሲወሰን የዋስ መብታቸው እንዲከበርላቸው ጠይቀዋል። ይህ በቃል የቀረበ አቤቱታም በጽሑፍ ቀርቦ አቃቢ ሕግ አስተያየት እንዲሰጥበት ተጠይቆ አስተያየቱን ሰጥቷል። ከዚያ ወዲህ በሀገሪቱ ሕግ መሰረት በ48 ሰዓት ውስጥ ውሳኔ ሊሰጥ ይገባው የነበረ ጉዳይ በተለያዩ ምክንያቶች ሲቀጠር የዛሬው ለአራተኛ ጊዜ መሆኑ ነው። ዛሬ ሰብሳቢው ዳኛ በህመም ምክንያት ስላልመጡ እንደተቀጠረም ፍርድ ቤቱ አሳውቋል። ከአቶ በቀለ ገርባ ጠበቆች አንዱ አቶ አምሃ መኮንን በዚህ ምክንያት ደንበኛቸው በፍርድ ቤቱ ነጻነት ላይ የተፈጠረባቸውን ከባድ ጥርጣሬ ተናግረዋል።
እንግዲህ በእኛ በኩል ይሄ እስካሁን የሄድንበት አካሄድ በተመለከተ በተለይ ደንበኛችን አቶ በቀለ ገርባ በጣም ቅሬታ እንዳላቸው እና በተለይም ደግሞ ጉዳዩ በነጻነት እየታያላቸው እንዳልሆነ ጥርጣሬ እንዳላቸው ገልጸውልናል። በእኛም በኩል በተለይ ካለፉት ሁለት ቀጠሮች በኋላ ደንበኛችንን በዚህ ረገድ ለማሳመን የተቸገርንበት ሁኔታ ነው የነበረው። ምክንያቱም ዳኛ ይታመማል፣ ትክክል ነው። ግን የታመመውን ዳኛ የሚተካ ዳኛ እስከተሰየመ ድረስ ዳኛ በቀረበልን ጉዳይ ላይ ውሳኔ መስጠት ይችላል፣ ይገባዋል የሚል እምነት ነው ያለንና በተደጋጋሚ በዚህ መልክ እየተሰጠ ያለው ምክንያት እኛም አምነን ተቀብለን ደንበኛችንን ለማሳመን የተቸገርንበት ሁኔታ ነበረ የነበረው። ይህንንም ለችሎት ዛሬ ገልጸናል። እንግዲህ ችሎቱ በእርግጠኝነት ሐሙስ ውሳኔ እንሰጣለን በሚል ነው የተሰናበት ነው።
ባለፈው ቀጠሮም ሆነ ከዚያ በፊትም በነበረው ቀጠሮ አቶ በቀለ ገርባ በአካል ፍርድ ቤት ባለመቅረባቸው ፍርድ ቤቱ ለዛሬ እንዲቀርቡ ትዕዛዝ ሰጥቶ ነበረ። ይሁንና ዛሬም አቶ በቀለ አልቀረቡም። ከማረሚያ ቤቱ ተወካይ በችሎት እንደተገለጸው የፍርድ ቤቱ ትዕዛዝ ለማረሚያ ቤቱ አልደረሰውም። ፍርድ ቤቱም ይህ ትዕዛዝ ዛሬ ውጭ እንደሚደረግ ገልጾ ሐሙስ ነሐሴ 4 ቀን 2009 ዓ.ም እንዲያቀርባቸው አዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዛሬ ነሐሴ 2009 የተካሄደው አምስተኛው የኬንያ ፕሬዝዳንታዊ ምርጫና በመላው አገሪቱ የነገሰው ውጥረት ናይሮቢ ለሚገኙ ስደተኞች ከፍተኛ የስጋት ምንጭ እንደሆነባቸው ተናግረዋል። የተጋጋለው የምርጫ ሂደትና ውዝግብ እርስ በርስ ግጭት ይቀሰቅስ ይሆናል የሚል ስጋት ባሳደረበት እንዲህ ያለ ሁኔታ ደግሞ ለዝርፊያ፣ ለጥቃት እና ለእንግልት ያጋልጣል የሚል ከፍተኛ ስጋት እንዳሳደረባቸው ወደ ሌላ ሶስተኛ አገር ለመሻገር በመጠባበቅ ላይ የሚገኙ ስደተኞች ገልጠዋል። ጽዮን ግርማ ናይሮቢ ያሉ ስደተኞችን አነጋግራ ተከታዩን ዘግባለች።
ኬንያውያን አምስተኛ ፕሬዝዳንታቸውን ለመምረጥ ድምጽ ሲሰጡ ውለዋል። የዚህ ምርጫ ቅድመ ሂደት የፈጠረው አለመረጋጋትና የሰው ህይወት መጥፋት፣ ምርጫውና ከምርጫው በኋላ ሊመጣ ይችላል ተብሎ የሚታሰበው ብጥብጥ በናይሮቢ ለሚገኙ ስደተኞችም ስጋት ሆኗል። በአፍሪካ ምርጫ በሰላም አለመከናወን እንደ ባህል እየተቆጠረ ነው የሚለው ናይሮቢ ከገባ ከሁለት ዓመት በላይ የሆነው በኢትዮጵያ የጃኖ መጽሔት አዘጋጅ የነበረው አስናቀ ልባዊ ነው። የአፍሪካ ምርጫ ከችግር ነጻ ነው ማለት አይቻልም ይላል። ይህ ደግሞ ለእኛ ለስደተኞቹ ተጨማሪ ስጋት ነው ብሏል።
በእያንዳንዱ እንቅስቃሴ አይዲ ይጠየቃል። ለምን መጣ፣ እንዴት መጣ ይላል። አንድ ስደተኛ ደግሞ ከአገሩ አምልጦ ሲወጣ
ወዲያውኑ የስደተኛ ማረጋገጫ መታወቂያ ወይ ወረቀት ካልያዘ በነፃነት መንቀሳቀስ አይቻልም እዚህ ናይሮቢ። ስለዚህ በማንኛውም ሰዓት ፖሊስ ስፔሻሊ በፖሊስ አካባቢ ትንሽ ችግሮች አሉ። ያው ከእስር ጀምሮ እስከ ከፍተኛ ገንዘብ እስከ መጠየቅ ድረስ ይደርሳል። ያን ገንዘብ መክፈል ካልቻለ ይታሰራል። በየጊዜው ይገባል ይወጣል። ተገዶም የመመለስ ሁኔታዎች አሉ። እንዲህ ተደርድሮም ያልቅ አይደለም ችግሩ። ትንሽ በተለይ አዲስ የሚመጣ ስደተኛ ላይ ትንሽ እንትን ያስቸግራል። እዚህ እኛ ነዋሪ የሚሆነው ላይ ትንሽ አሁን ጥሩ አይደለም ሁኔታው። በተለይ ከዚህ ከብቻው ጋር በተያያዘ ወከባዎች አሉ።
የቆንጆ መጽሔት ዋና ዘጋጅ የነበረችውና አሁን በስደት በናይሮቢ የምትገኘው መልካም ሞላ በዚህ ስጋት ምክንያት እስካሁን ከቤት እንዳልወጣች ትናገራለች።
ሁለት ነገር ያሰጋናል። እኛ ፖሊሶችም ያሰጉናል፣ ነዋሪው ደግሞ እርስ በርስ ግጭት ይኖራል ብለው ይጠብቃሉ። የኔኖች ራሳቸው እሱም ያሰጋናል። ፖሊሶች መጠው ድንገተኛ ፍተሻ ያደርጋሉ። ዛሬ ራሱ አንድ ሰው አጋጥሞናል። የአንድ አብቻዊ ተጠቅመን ነው በሚል ፖሊሶች መጠው ፈትሸውባት ይሄደዋል። መንገድ ላይ ካገኙት የተለመደ ነው ገንዘብ መጠየቅ።
ስለዚህ አሁን ወደ ባሰ ነገር ሊሄድ ይችላል ነው?
አዎ አሁን ፈርተዋል። እዚህ እንደዚህ ኬንያ ውስጥ በራሳቸው ግጭት ይፈጠራል ብለው ስለፈሩ ወደ ገጠር ይሄዳሉ። ግጭት ይኖራል ተብሎ ይጠበቃል። ዜጎች በራሳቸው አብዛኞቹ እንደዚህ በተለይ ሱቅ ያላቸው ምናምን ታክሲ ያላቸው ስንጠይቃቸው ወደ ገጠር እንሄዳለን ምናምን የሚሉ ሰፈር ያሉት ማለት ነው ሰፍተዋል እነሱ እራሳቸው። እኛም ያው እንግዲህ ምንም ከሌለን ቤት ይመጣሉ ብለን እንሰራለን፣ ይዘርፋሉ ብለን እንሰራለን። በጣም በቃ ስጋት ላይ ነው ያለ ነው። በጣም ከባድ ነው ደግሞ አሁኑ ውጥረት ነክሷል። ብቻ በጣም ያሳዝናል።
ዮናስ ሀጎስ 7 ዓመት ሆኖታል። እርሱም እንደ አስናቀና መልካም ወደ ሶስተኛ ሀገር ለመሸጋገር ተራውን በመጠባበቅ ላይ ይገኛል። በናይሮቢ የሚከሰተው ማንኛውም ነገር የስደተኞች የሁልጊዜም ስጋት ነው ይላል።
ኬንያ ውስጥ አንድ ነገር ሲፈጠር የመጀመሪያ ቀላሎቹ ታርጌቶች ስደተኞች ናቸው። ይሄንን ከዚህ በፊትም በተደጋጋሚ አይተነዋል። ለምሳሌ ባለፈው ዌስት ጌት ላይ በተደረገ ጥቃት አብዛኛውን መከራና ዋጋ የከፈሉት ስደተኞች ናቸው። ከዛ በኋላ ኦፕሬሽን ሰላማ ተብሎ ስደተኞች በየመንገዱ እየታፈሱ ከየቤታቸው ከመኖሪያ ቤታቸው እየተዘረፉ ሴቶችም እየተደፈሩ የተለያየ ሰብአዊ መብታቸውን የሚጥስ ተግባራት ተፈጽሞባቸዋል እና አሁንም ምርጫውን ተከትሎ ቫዮለንስ ወይም ሁከት ከተነሳ የመጀመሪያ ታርጌቶች የሚሆኑት ያው ስደተኞች ናቸው። ምክንያቱም ስደተኞች ናቸው ቀላሎቹ ታርጌቶች። አብዛኞቹ በተለይ በተቃዋሚ በኩል ያሉ ስራ አተናል የሚሉ ሰዎች ስደተኞች ስራቸውን እንደቀሟቸው ነው የሚያስቡት። ስደተኞች የተወሰኑ ስደተኞች ንግድ ላይ ምናምን የሚንቀሳቀሱ ስደተኞችን እንደ ጠላት ነው የሚያዋቸው። ያ ነገር ስላለ ሁከት ከተነሳ የመጀመሪያዎቹ ጥቃት ይደርስባቸዋል ብዬ የማስበው ያው እኛ ነን፣ ስደተኞች ነን ነው ብዬ የማስበው።
ከስደተኞች ደግሞ ኢትዮጵያውያን የበለጠ ለአደጋ ይጋለጣሉ የሚል ስጋት አለ ይላል።
ሌሎች ሀገር ስደተኞች ስታያቸው ለምሳሌ የሱዳን፣ የሶማሊያ፣ ኮንጎ፣ ብሩንዲ፣ ሩዋንዳ እነዚህ ሀገር ስደተኞች አሉ እዚህ ሀገር እና አብዛኞቹ የተጠናከረ የሆነ ኮሚኒቲ ያላቸው ጠንካራ የሆነ ኮሚኒቲ ነው ያላቸው በተለይ በስደተኛው ደረጃ ማለት ነው። እና ይሄ ኮሚኒቲ ብዙ ጊዜ ስደተኞች አላግባብ ሲታሰሩ ሄደው ተከራክረው በማስፈታት ጠበቃ ቀጥረው በማስፈታት እንደዚሁም ስደተኞች ሁከት እንደዚህ አይነት ነገር ሲነሳ ዲስኦርደር ነገር ሲፈጠር አስፈላጊ የሆነ መረጃ በማቀበል ኮሚኒቲዎቹ ለስደተኞቹ ድጋፍ ያደርጋል። የኢትዮጵያ ኮሚኒቲን ካየሽ የኢትዮጵያ ኮሚኒቲ የለውም ማለት ትችያለሽ። ምክንያቱም ያለው አንድ ኮሚኒቲ ነው። እሱም ከ2015 ጀምሮ ፋንክሽን እያደረገ እየተንቀሳቀሰ አይደለም። በኬንያውያን ደረጃ እዚህ አሁን እኔ ከምኖርበት ሰፈር እንኳን ብዙ ኬንያውያን ቤታቸውን ዘግተው እየሄዱ ነው ወደ ትውልድ ሀገራቸው፣ ግማሹ ወደ ሌላ ሻል ወዳለ ሰፈር እየተንቀሳቀሱ ነው። ምክንያቱም ሁከት በተለይ ከተነሳ የሚነሳል ተብሎ የሚጠበቀው እኛ አሁን ያለንበት ሰፈር ነው። በጣም ሞር ቫዮለንት ይሆናል ተብሎ የሚጠበቀው እና ከዚህ በፊትም ይሄ ሰፈር ሙሉ ለሙሉ ተቃጥሎ ነበር ማለት ትችያለሽ። አሁንም ያለውበት ሰፈር በዚህ በሁከት 2007 በተነሳ ሁከት ያንን በማስታወስ ቤታቸውን ዘግተው እየሄዱ ያሉበት ሁኔታ አለ።
የቀደመውን ሁኔታ በማስታወስ ሰዎች የሚያስፈልጋቸውን ነገር እየገዙ ቤት ውስጥ ተቀምጠው እንዳሉ የገለጹት እነዚህ ስደተኞች በእንዲህ ያለ ሁኔታ ውስጥ የምንኖር ስደተኞች ሁሌም በስጋት ልባችን እንደተንጠለጠለ ነው ይላሉ።
ወደ ቀጣዩ ዘገባ እናልፋለን። ሴት ተማሪዎችን ወደ ሳይንስ፣ ቴክኖሎጂ፣ ምህንድስናና ሂሳብ ዘርፎች ለመሳብና ለማነቃቃት የተጀመረው የኮምፒውተር ክህሎት ስልጠና ዓላማውን እያሳካ መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታውቋል። የዚህ አመት ሰልጣኞችንም ዛሬ አስመርቋል። እስክንድር ፍሬው ነው የዘገበልን።
ባለፈው አመት የተጀመረው የዩናይትድ ስቴትስ ኤምባሲ ፕሮጀክት ነው ዘንድሮ ለሁለተኛ አመት የቀጠለው። የዘንድሮ ሰልጣኞች ሴት ተማሪዎች ወደ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ሂሳብ ዘርፎች እንዲሳቡ ለማድረግ ያግዛሉ የተባሉ የኮምፒውተር ክህሎት ስልጠና ወስደዋል። በህይወት ክህሎትና በሌሎች ተያይ ዘርፎችም ሰልጥነዋል። አምና በአዲስ አበባ በ40 ተማሪዎች የተጀመረው ስልጠና በባህር ዳር፣ በጅማ፣ በድሬዳዋና በመቀሌም በመቀጠል 200 ተማሪዎችን ተሳታፊ አድርጓል። ተሳታፊዎቹም የ10ኛ ክፍል ፈተና ወስደው የተሻለ ውጤት ያመጡና ወደ መሰናዶ ያለፉ የ11ኛ ክፍል ተማሪዎች መሆናቸውን የኤምባሲው መረጃ ያመለክታል። ዛሬ በአዲስ አበባ ከተመረቁት አንዷ ከአዲስ ከተማ የመሰናዶ ትምህርት ቤት የመጣችው የአብጸጋ መኮንን ስልጠናው የተሻለ ዝግጁ እንድትሆን እንዳደረጋት ትናገራለች።
እኔ ለምሳሌ አሁን ኮምፒውተር ሳይንስ ተማሪ ሆኜ ዩኒቨርሲቲ ብገባ ኖሮ ይሄንን ጂሲሲን ሳልማ ፈርቲር ላይ እርግጠኛ ነኝ ምንም ማቀው ነገር ላይኖር ይችላል። ትሬነራችንም ልክ ነበረች እና እኔ ስገባ ትል ነበር ምንም ማቀው ነገር አልነበረም እና
እኔ ተሰለጠናችሁ ማለት ነው።
ያው ከዛ በኋላ ግን አሁን ሰዓት ላይ ባለኝ እውቀት የተነሳ ብገባ ከተማሪው የተሻልኩ ሆኜ ለመገኘት እችላለሁ ብዬ አምናለሁ። እርግጠኛም ነኝ።
ኮምፒውተር ሳይንስ ምን ልታክሰሽልኛል? አንቺ አሁን ወደ መሰናዶ ትምህርት ቤት አልፈሻል። ዩኒቨርሲቲ ስትገቢ ምንድነው ማጥናት የምትፈልጊው? ምንድነው ምኞትሽ? ራስሽን ያዘጋጅሻለሽ ለምንድነው?
እኔ ኮምፒውተር ሳይንስ ተማሪ ነው መሆን የምፈልገው እና ለብዙ ነገሮች አዲስ አልሆንም ብዬ ገምታለሁ። ምክንያቱም እዚህ ብዙዎቹ ነገሮች አይቻቸዋለሁ ማለት ነው።
አዲስ የተሾሙት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ትሮይ ፊትረር ለአሜሪካ ድምጽ እንዳሉትም ፕሮጀክቱ የታሰበለትን ዓላማ ያሳካ ነው።
Started with just 40, now we're at over 200, and we hope it will continue to gather steam. And the most important thing here is not
የታሰበለትን ዓላማ በሰፊው አሳክቷል። የጀመርነው በ40 ተማሪዎች ነው። አሁን ባንድ ጊዜ የሚሰለጥኑት ከ200 በላይ ሆነዋል። የበለጠ መሻሻሉን እንደሚቀጥልም ተስፋ እናደርጋለን። ዋናው ጠቃሚ ነገር እነርሱ እነዚህን ክህሎቶች መማራቸው አይደለም፣ ነገር ግን ወደ የትምህርት ቤቶቻቸው ተመልሰው ይሄዱና ስለዚህ ስልጠና ይናገራሉ፣ መረጃውን አሰራጭ ይሆናሉ ማለት ነው። በትምህርት ቤቶቻቸው የሚገኙ ሌሎች ተማሪዎችን እንደሚያነቃቁና ይህንን ለወደፊትም እንደ መልካም አጋጣሚ መጠቀማቸውን እንደሚቀጥሉ ተስፋ እናደርጋለን።
የዩናይትድ ስቴትስ ኤምባሲ ባለፈው ዓመት ካስመረቃቸው የመጀመሪያ ሰልጣኞች አንዷ የነበረችው ዊሊ ጠና በስልጠናው ምክንያት የዘንድሮው የትምህርት ዘመን የተሻለ እንደሆነላት ተናግራለች።
ትምህርት አካዳሚካሊ ከሚሰጠን ኤግዛም በተጨማሪ ፕሬዘንቴሽን ምናምን በሚሰጥ ጊዜ የሚያዙ ማርኮች አሉ፣ ከባድ ማርኮች ማለት ነው። እነዛንኛ በብቃት ነው የምንወጣው። ይሄ ራሱ ላለን ውጤት አሪፍ ነው የሚሆነልን ማለት ነውና በዚህ ምክንያት የደረጃ ተማሪ እንድንሆን አድርጎናል። እግዚአብሔር ይመስገን በጥሩ ውጤትም ወደ ዩኒቨርሲቲ እንድናልፍ ረድቶናል ማለት ነው።
አልፈሻለሁ ዩኒቨርሲቲ?
አዎ አልፌያለሁ። ጥሩ ውጤት
ታመጣሽ። የምደባው ነው ቀሽዋል ታውቃለህ? ገና ነው
ምደባው። ገና ነው ግን አሪፍ ነው። 490 ነው ያመጣውቲ ማለት እንደ ሶሻል ተማሪ አሪፍ ነው።
በመረቀው ስነ ስርዓት ላይ የተገኙትና የመስክር ወረቀት የሰጡት በአትላንቲስ መንኮራኩር ለሁለት ጊዜ ወደ ጠፈር የመጠቁት የናሳ ጠፈረተኛ ሊላንድ ሜልቪን ከነዚህና መሰል ተማሪዎች አንጻር ትልቅ ተስፋ እንደሚታያቸው ነው ያብራሩት።
watching you know a spark in a fire in a raging fire
እነዚህን ሴት ተማሪዎች መመልከት እሳት ውስጥ ብልጭታ እንደማየት ነው። ያንን ከአይናቸው መመልከት ይችላልው። መድረክ ላይ የተናገሩት ሁለት ሴቶች ስልጠናው እንዴት ህይወታቸውን እንዲሁም የሚሰሩትን እንደለወጠላቸው ገልጸዋል። ይሄንን ሳይ የጠፈር ጣቢያውን አስባለሁ። እነዚህ ተማሪዎች ባላቸው የኮምፒውተር ክህሎት የወደፊቶቹ ጠፈርተኞች ይህች ሀገር እንድታድግ የሚያግዙ ሳተላይቶችንና ሌሎች ነገሮችን የሚገነቡ ሊሆኑ ይችላሉ። ስለዚህ ያ ጉጉትና ብልጭታ በጣም ኃይለኛ ነው። ባይኖቻቸውና በልባቸው ተመልክቻለሁ።
ከተማሪዎቹ ጋር የተደረጉ ተጨማሪ ቃለ ምልልሶችን በሌላ ዘገባ መለሰባቸዋለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻ የስልክ መስመር 202-205-9942 የውስጥ መስመር 14 ከሰቃዩ ተቀበልናቸው ከእናንተ አስተያየቶች ለሰዓቱ እነኝን እንሰማለን።
ትላንት እሁድ ሰለሞንና ጽዮን ግርማ አንድ ዘገባ አዘጋጅተው ነበረ። የመጀመሪያው ዘገባ በጣም አሳዛኝ አስገራሚ ሆኖ ነበር ያገኘሁት። ማንም እንደዛ እንደሚያገኝና እንደሚጨነቅ የታወቀ ነው። እና በተለይ በተለይ አስተማሪ ትምህርት ቤትና አስተማሪ ልጆችን እንደማበረታታት ሞራል እንደመስጠት ማግለል ጥሩ እንዳልሆነ ከወዲሁ ሁላችንም መገንዘብ ያለብን ይመስለኛል። ትምህርት ቤቶች በአጠቃላይ እንኳንስ ትምህርት ቤት ሊያገላቸው ይቅርና እያንዳንዱ ተማሪዎች ራሳቸውን እንዲያገላቸው፣ ህጻናትን እንዲያገላቸው ሰብስበው ማግለል እንደሚገባቸው እነዚህ ልጆች ወደው እንዳልሆነ ያደረጉት ተገደው ከአቅማቸው በላይ በመሆኑ እንጂ ፈልገውት አስበውት ያደረጉት እንዳልሆኑ ነው። ትምህርት ቤትም አስተማሪም ማስተማር ያለበት መስሉም የሞራል ድጋፍ መስጠት አለበት። እዚያ የሚማሩትን ተማሪዎችን ጭምር ንቃት መስጠት ነው የሚፈለገው እንጂ ተማሪዎችን ማግለል እጅግ እጅግ አጠያያቂና የሚያስጠይቅ ጉዳይ ሆኖ ነው የሚሰማኝ። ምክንያቱም እነዚህ ልጆች በጣም ህጻናት ናቸው። 6-7 ዘጠኝ ነው። ከዚሁ ጀምሮ ትምህርት አቋርጠው ምንድን የሚሆኑት? አትሊስት ህብረተሰቡንም ጭምር ማንቃት አለበት። ትምህርት ቤት የትኛውን ትምህርት ቤት ኤሌመንታሪ አንስቶ እስከ ሀይ ስኩል ያሉት ትምህርት ቤቶች ህብረተሰቡን ማንቃትና ትክክለኛውን ምርሆ መስጠት በጣም አስፈላጊ ነው እላለሁ። በጣም አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ከምሽቱ 3:37 እየሆነ ነው። ሁለተኛውን የፕሮግራም አጋማሽ እንጀምራለን ከጥቂት ደቂቃ በኋላ። ከዛ በፊት ግን ምንድነው ያለው?
ዛሬ ሙዚቃ አይደለም። ትላንትና አድማጮች ጋር ጠየቀኸኛል ፊት ለፊት። ሰሞነ ጾም ነው። ሰሞኑ
የጦር ነው።
የጾም
ሰጣማካኝ ብላኝ ይባላል። አንተም ፍልጋዋ ጦር ነው ለምን ብያል?
አንተ ጥያቄ አቅርባ አስተውሰ በተደረገው መሰረት ነው። አዲሱ
ታዲያ ትላንትና ሸሸግራሜ ስትል እንደበል
ያው እንግዲህ በገና አቀርቦልሃል። ዛሬ ለጾሙን ለሚጾሙትም ሙዚቃም ለሚያደርጉ በገና ለየት ያለ ስንተናል።
መልካም ምርጫ ነው። አመሰግናለሁ ዘመኞች።
በሰላም ወልደ መንፈስ ቅዱስ አንድ ነው በዛዝ በግሩስ ጾም ስላሶች እንቀድማለን ሲኖር ማንም ማሰረ ወደ በሰርክ ጀመረ ያን ጊዜ ሰባት ፈጠሩ ቅጽበት አስቀድሞ ሰማይና ምድር በፊት አራተኛ መላእክትና ጽመት ሰባተኛ ማይና ንፋስ እሳት ባህርም ሆነ ይህንን ሁሉ ፈጥረው ተናገሩ ለይኩን ብርሃን ብለው ሳይወጣል ማንከፈሉት ከሶስት አንደኛ አበቅት አረጉት ከምድር ሁለቱን ሰማይ አረጉት ጠፈር ማክሰኞ አብቅያሏት ምድር አበቀለች ሳር ቅጠሉን ሁሉን ረጉን ረቂቅ ፍናን ሲሰሩ ከዋክብትን ፀሐይ ጨረቃን ፈጠሩን ሐሙስን አልተውምና መፍጠሩ ያላቸውን ነገር የማይበሩን የሚሄዱትን በእግር በባህርም ሳጉ ማድሬ ሳይቀር አርፍጧት አዳምን የሚያለባት ምግበር ብለው በእነሱ አምሳል ሰሩት በሰልስት ሕዋንም ፈጥረው ሰጡት ትርዳ ብለው ብቻውን ሆኖ ቢያዩት የስላሴዎች ለፍጥረታቸው ፍጻሜ በሰባት ቀን ብቻ ሆነች ቅዳሜ።
በገናው ስልት እናመሰግናለን። ዓለም ዋጋ ነበር የተጫወቱልን አድማጮች። ሁለተኛው አጋማሽ በርግጥ ዘልቀናል። አዲሱ ፕሮሰሪዎቹንም ባጫጭሩ ዝጋ።
አንድ ለታጫጭር ዜና አለኝ። የዩናይትድ ስቴትስ የከርሰ ምድር ጥናት እንዳመለከተው በሬክተር መለኪያ 6.5 የተመዘገበ ርዕደ ምድር የቻይናን ሹዋን ተራራማ ክፍለ ሀገር ዛሬ ማለዳ መጥቷል። የቻይና መንግስት በሰጠው መግለጫ እስከ 100 ሰዎች ሳይሞቱ እንዳልቀሩ፣ በብዙ ሺዎች የሚቆጠሩ ደግሞ እንደቆሰሉ ተገልጿል። ይሁንና ቢያንስ 30 ሰዎች መሞታቸው ደግሞ ተረጋግጧል። ቬኔዙዌላ ውስጥ ላለፉት 4 ወራት በተካሄደ ጸረ መንግስት አመጽ ከተገደሉት 125 ሰዎች አብዛኛዎቹ የሞቱት የደህንነት ኃይሉ ከተገቢው በላይ ኃይል በመጠቀሙ እንደሆነ የተባበሩት መንግስታት የሰብአዊ መብት ቢሮ አስታውቋል። ቢሮው ይፋ ላደረገው አሃዝ መሰረቱ ዛሬ የተገለጠው የምርመራ ውጤት ሲሆን 46 ሰዎች በደህንነት ኃይሎች፣ ሌሎች 27 በአፍቃሪ መንግስት አጣቂዎች ተገድለዋል። ቀሪዎቹን ሰዎች ማንና እንዴት እንደተገደሉ በምርመራ ውጤቱ ላይ አልተመለከተም። ዩናይትድ ስቴትስ በሽብርተኛነት የፈረጀችው አንድ የፓኪስታን እስላማዊ የበጎ አድራጎት ድርጅት ወደ ፖለቲካው መድረክ መቀላቀሉን ይፋ አድርጓል። ቡድኑ የአሁን አቋሙን ይፋ ሲያደርግ ወደፊት በብሔራዊ ምርጫዎችም ለመወዳደር ዓላማ እንዳለው አመልክቷል። አርስተ ዜናው ይሄው ነው።
አዲሱ ወደ ሁለተኛው አጋማሽ በዚህ እንዝለቅ። እንግዲህ ከዜናዎቹን ተከትሎ ሐኪሞን ይጠይቁ።
ሐኪሙን ይጠይቁ አሉላ ሙያዊ ማብራሪያ የሚያቀርቡትን የምሽቱን ሐኪሙን ይጠይቁ ከነበረ መጀመሪያው አጋማሽ ተቆም አድርጋል። ቅድመ ስኳር በሽታ
አዲሱ ትክክል ነው። ቅድመ ስኳር በሽታ እንግዳም ስለሆነ በተባለው ቃል ብቻ የሚገለጥም ባለመሆኑ ስኳር በሽታ አይደለም፣ ግን ቅድሚያ የሚመጣ ነው፣ ብዙ የሚያነጋግር ነው። ታዲያ የድምፅ ችግር ገጥሞናል። ቀደም ባለ ፕሮግራማችን የመጀመሪያውን ክፍል ያሰማነውን ሌላ ፕሮግራም መተካት ልንገደድ ነው። የአንጓ ብግነት ወይም አርትራይተስ የተሰኘውን ነው። ይህንን በቀጣይ ሳምንት ፕሮግራማችን በተሻለ ድምፅ ጥራት እናቀርበዋለን። ድምፁ ላይ ችግር አለው። ዶክተር ሞገስ ይሳይ ናቸው። ታዲያ የዚህኛው ፕሮግራም ዶክተር ሞገስ ቀደም ብሎ የገለጿቸው ከፍተኛ ህመም፣ የመገጣጠሚያ አካላት እንደ ልብ አለመታዘዝ፣ እብጠት፣ እነኚህ ምልክቶች ከመከሰታቸው በፊት አንድ ሰው ለመከላከል ሊያደርግ የሚችለው ነገር አለ? ሊወስደው የሚችል እርምጃ?
አዎ፣ ባለፈው ውይይታችን ላይ በሁለት ከፍለን ነበር ያየነው። አንደኛው ብዙ ጊዜ በመጋጠሚያ ላይ በአጥንትና በአጥንት መካከል ያለው ካርትሌጅ የሚባለው ድልዳል ተበልቶ ሲያልቅ ነው። እሱም ኦስቲዮአርትራይት የሚባለውን በሽታ ነው የሚያመጣው። ሌላው ግን መቁሰልን የሚያስከትል በዛ የተነሳ እብጠት፣ አንዳንድ ጊዜ የአንጓዎች አለመታዘዝን የሚያመጣው ነው። የመጀመሪያውን ከተመለከትን ብዙ ጊዜ ከእድሜ ጋር አብሮ የሚመጣ ከዛም በላይ ደግሞ ከክብደት ጋር የተያያዘ ሊሆን ስለሚችል በተለይም ክብደታችንን የሚሸከሙ መጋጠሚያዎች እንደ ጉልበት፣ ቁርጭምጭሚት፣ ታፋ የመሳሰሉት ከጀርባ አጥንታችን ዝቅ ብሎ ያለው እነሱ ለዛ የተጋለጡ ስለሚሆኑ በመከላከያነት ልናተኩርባቸው የሚገባ አንደኛ ክብደትን መቆጣጠር፣ እሱ እንኳ በኛ ሀገር ብዙም ችግር አይደለም። በሁለተኛ ደረጃ ደግሞ እንቅስቃሴ ወይም ኤክሰርሳይዝ የምንለው
የአካል እንቅስቃሴ።
አዎ፣ የአካል እንቅስቃሴ በጣም ትልቅ ጠቀሜታ አለው። የአካል እንቅስቃሴን ሊከለክል የሚችል ምንም አይነት የበሽታ ሁኔታ ወይም የጤና መታወክ ሁኔታ ስለሌለ የአካል እንቅስቃሴን በማንኛውም ሁኔታ ውስጥ ማካተት ጠቀሜታ አለው። ሁለተኛው ግን ይሄ እብጠትን፣ የአንጓ አለመታዘዝን የሚያመጣው ችግር እንደ ዱብ እዳ ብዙ ጊዜ የሚከሰት ስለሆነ በመከላከያነት ልናደርገው የምንችለው ብዙም ነገር የለም። በሽታው እንደጀመረ ቀደም ብሎ ሕክምናን መውሰድ በበሽታው ምክንያት ሊከተል የሚችለውን በኋላ የማይመለስ የአካል መበላሸትን ይከላከላል።
ዶክተር ሞገስ በሁለት ከፍለው እንደ ባህሪያቸው በአንድ በኩል ከወዲሁ ለመከላከል የሚያስችሉ ለዛ በሽታ ሊያጋልጡ የሚችሉ ሁኔታዎችን በመከላከል ሊደረግ የሚችል፣ ሁለተኛው ግን አይነት ቀድሞም ምልክት የሚያሳይ ሳይሆን ድንገት ከደረሰ በኋላ የሚረዱ ስለሆነ ፈጥኖ ወደ ህክምና መሄድ ሊመጡ የሚችሉ የተባባሱ ሁኔታዎችን ለመከላከል ሊረዳ እንደሚችል አስረድተውናል። ወደ ህክምና አማራጮቹ ከመሄዳችን በፊት አንድ ህመምተኛ የመገጣጠሚያ ህመም ወይም ደግሞ ያንጓ ብግነት ምልክቶች ኖረውት ወይም ደግሞ ስጋቱ ኖሮት ወደ ምርመራ ሲሄድ ምን አይነት መረጃዎችን ይዞ ሊሄድ ይገባዋል? ለምርመራው ሊረዳ የሚችል በትክክልም ህመሙ ታውቆለት እንደገለጹት ደግሞ ፈጥኖም ህክምና እንዲሰጠው በጠቃሚ ምክርነት የሚገልጿቸው ምን አይነት መረጃዎችን ይዞ መሄድ አለባቸው ሐኪማቸውን ለመርዳት?
ወደ ሐኪማቸው በሚሄዱበት ጊዜ ሁላችንም እንደምንረዳው ዳያግኖሲስ ወይም የበሽታ ስም መስጠቱ ሂደት የተለያዩ ኢንፎርሜሽኖችን በማገናዘብ ነው እና ወደ ሐኪሙ አንድ ሰው በሚሄድበት ጊዜ ምን እንደሚሰማው፣ ምን ያክል ጊዜ እንደቆየ፣ ምን ሁኔታዎች እንደሚያባብሱበት፣ ምን ሲያደርግ እንደሚሻለው፣ በጊዜም አኳያ ደግሞ ብዙ ጊዜ መቼ በሽታው እንደሚያመዝን፣ ብዙ ጊዜ የቁስለትን የአንጓ ብግነትን የሚያስከትለው በሽታ ምልክቱ በጣም ጎልቶ የሚታየው ጧት ነው። ጧትን በተመለከተ የተለየ ነገር ኖሮ ሳይሆን ሰዎች አርፈው ከቆዩ በኋላ ከረጅም ረፍት በኋላ ጧት ካልጋቸው ወይም ከመኝታቸው በሚነሱበት ጊዜ መጋጠሚያዎቻቸው አይታዘዟቸውም። እንቅስቃሴ እየጨመሩ በሄዱ ቁጥር፣ ወደ አውዲ በተንቀሳቀሱ ቁጥር ያ እብጠት እየቀነሰ ይሄዳል። በሽታው ሄደ ማለት አይደለም፣ በእንቅስቃሴው ትንሽ የተሻለ ሁኔታ ይሰማቸዋል። ያ ሳይክል በሚቀጥለው ቀን እንደገና ተመልሶ ይመጣል። ይሄ ቁስለትን በተመለከተ ያለው ነው። ሌላው ግን ያጥንትና ያጥንት መፈጋፈግ ስለሆነ ብዙ ጊዜ ከብዙ እንቅስቃሴ በኋላ የሚሰማ ነው እና ይሄ ትልቅ ጠቀሜታ አለው እና ይህንን አገናዝበው ለሐኪሞቻቸው በሚነግሯቸው ጊዜ ለሐኪሙ ትልቅ እገዛ ያደርግላቸዋል። እዚህ ላይ አንድ ላስገነዝብ የምወደው ነገር ቢኖር እንደ ያንጓ ብግነት አይነት በሽታ በአንድ ሳምንት በአንድ ወር ታክሞ የሚለቅ ሳይሆን ለረጅም ጊዜ የሚቆይ ስለሆነ ከሐኪሞቻቸው ጋር ቲማፕ ማድረግ ወይም በአቻነት ሐኪሙ እውቀቱን እያመጣ እነሱ ስለ ችግራቸው ያላቸውን እየተነጋገሩ እጅ ለእጅ ተያይዘው ሊያቃልሉት የሚችሉ ችግር ስለሆነ አብሮ የመስራት ባህሉን ማጠናከር እንዳለብን ላስገነዝብ እወዳለሁ።
መልካም። ይህን ጠቃሚ ምክር አድማጮቻችን በዚህ ምን ብቻ ሳይሆን በሌሎችም እንደሚገለገሉበት ተስፋ አደርጋለሁ። ዶክተር ሞገስ፣ በህክምና አማራጭነት አንድ ሰው ለህመሙ መጋለጡ ከታወቀ በምርመራም ከተረጋገጠ በኋላ ምናልባትም እንደ ህመሞች ዘርፈ ብዙነት አማራጮቹም እንዲሁ ሊለያዩ ይችሉ ይሆናል። ምን አይነት የህክምና አማራጮች አሉት?
እንደ አቅም ሁኔታ እና እንደ መድኃኒቶቹ አቅርቦት ይወሰን ነገር ነው። ብዙውን ጊዜ በመጀመሪያ ደረጃ በሀገራችን እንደ አስፕሪን ወይም የአስፕሪን ዘርነት ያላቸው መድኃኒቶች ወይንም አንታይ ኢንፍላማቶሪ በመባል ይታወቃሉ። እነዛ ጠቀሜታ አላቸው። ለፕሬድኒዞን የመሳሰሉ መድኃኒቶች በአጭር ጊዜ እብጠቱን ለመቀነስ ሰውየው ህመሙ ወይም ከስቃዩ ግለሰቡ ሆነ ግለሰቧ የተሻለ ሁኔታ እንዲሰማቸው ማድረግ ሊያደርግ ይችላል። ግን ፕሬድኒዞን ለረጅም ጊዜ በሚወሰድበት ጊዜ ራሱ የሚያስከትለው ችግር ስላለ የሐኪሞችን የቅርብ ክትትል ያስፈልጋል። ሌሎችም እንዳልኩት አቅርቦት አኳያ የሚወሰን ስለሆነ በሀገሪቱ ውስጥ ሊኖሩ የሚችሉ መድኃኒቶች ለምሳሌ አንደኛው ሃይድሮክሲክሎሮኩዊን ይባላል። ኮባ መከላከያ መድኃኒት አንዱ ነው። ለአንጓ ብግነት ከፍተኛ ጥቅመት አለው። ያንን ከሐኪሞቻቸው ጋር ቢነጋገሩ በአንድ ድንጋይ ሁለት ወፍ እንደመግደል ይሆናል። ትልቅ ጠቀሜታ አለው። እሱም ማገናዘቡ ይቻላል። እዚህ ላይ ስለ ብዙዎቹ መድኃኒቶች በመዘርዘር ፋንታ ላስገነዝብ የምወደው አንደኛ ባለው ተጨባጭ ሁኔታ ላይ የተመረኮዘ ይሆናል። ሁለተኛ በመድኃኒቶቹ አቅርቦት ላይ ሊሆን ይገባዋል። ግን መታየት ያለበት ነገር አንድ ሰው አንድ ሕክምና ከጀመረ በኋላ አልፎ አልፎ ክትትልን ስለሚያስፈልግ ከሁለት አኳያ፣ አንድም በሽታው በቁጥጥር ስር መዋሉን ከመረዳት፣ በሁለተኛም ደረጃ ደግሞ አንዳንድ ጊዜ አንዳንድ መድኃኒቶች የራሳቸው የሆነ ደግሞ የጎን የሚያስከትሉት አላስፈላጊ ነገሮች ሊኖሩ ስለሚችሉ ያንንም ከመከታተል አኳያ ከሐኪሞቻቸው ጋር እጅና ጓንት ሆኖ መስራት ይጠቅማል ብዬ የማስገነዝበው ለዚህ ነው። አንዳንድ ጊዜ አንዳንድ ወገኖቻችን ከውጭ ያሉ ዘመዶቻቸው መድኃኒት ሊልኩላቸው ይችላል። ያንን መድኃኒት በሚያገኙበት ጊዜ ከሐኪሞቻቸው ጋር ይህ መድኃኒት ተልኮልኛል፣ አቅምና ሁኔታ በፈቀደ ያለማቋረጥ ላገኘው የሚችለው መድኃኒት ስለሆነ የቅርብ ክትትሉን በአንተ በሐኪሜ በኩል ቢደረግልኝ ይወዳለሁ የሚለውን አብሮ የምስራት ባህል ማዳበር እንዳለብን ነው ላስገነዝብ የምወደው።
ዶክተር ሞገስ ሲሳይ ናቸው። በኢንዲያና የኢቫንስቪል የሕክምና ክሊኒክ የአንጓ ብግነትና ተያያዛማች በሽታዎች ልዩ ባለሙያ ለጊዜያቸው እናመሰግናለን። አድማጮች፣ አሁን ንግድና ምጣኔ ሀብት። በአነስተኛ ቦታ አነስተኛ አትክልት በገንዳ ለማምረት ያለመች ወጣት የግብርና ንግድ ስራ ፈጣሪ የምሽቱ ንግድና ምጣኔ ሀብት እንግዳ ትሆናለች ይለናል ሄኖክ ሰማግዜር በቀጣይ ዝግጅቱ። በከተማ አካባቢዎች የሚኖሩና የመሬት ይዞታቸው እያነሰ የመጣ ገበሬዎች በአነስተኛ ቦታና ወጪ ምግብ ለማምረትና ገቢም ለማግኘት የሚያስችል መንገድ እያፈላለጉ ነው። ይህችም የምስራች መስፍን በዚህ መልኩ እየሰራች ነው ይለናል። ወደ ቅንብሩ።
የምስራች መስፍን እባላለሁ። ከአዲስ አበባ ነው የመጣሁት። በንግድ ፈጠራና በንግድ ዙሪያ በሚለው ስር ነው የመጣሁት። በማንዴላ ዋሽንግተን መርሃ ግብር
ፐርዱ ዩኒቨርሲቲ ነበር የነበርሽው። ኢንዲያና የሚገኝ የትምህርት ተቋም ነው። ፐርዱ የነበረሽ ቆይታ እንዴት ነበር?
ፐርዱ የነበረኝ ቆይታ በጣም አጥጋቢ ነበረ። ለምንድን ነው? ትምህርት ቤቱ አሜሪካ ውስጥ ካሉት በጣም ስመጥር ዩኒቨርሲቲዎች መካከል አንደኛው ነው። ኢንጂነሪንግን፣ ኢኮኖሚክስን እና ግብርናን አንድ ላይ አጣምሮ የሚደረጉ ትላልቅ ጥናት የሚደረግበት ዩኒቨርሲቲ ነበረ እና ትልቅ ኤክስፖዠር ሰጥቶኝ
በጣም ጥሩ ነበረ ቆይታሽ። እንግዲህ ከምስራች ጋር ቅድም ስናወራ ስትነግረኝ ጥሩ የገበሬ ነጋዴ ግብርናና ንግድ ነው አንድ ላይ ለመስራት ያሰብሽው። እስኪ ስለ ስራሽ ንገሪኝ። ሐሳብ ነው ይዘሽ የመጣሽው? ብዙ ሰዎች ወደ ስራ ገብተው የንግድ ስራ ፈጠራቸውን በተወሰነ ደረጃ ስራ አስጀምረውት ገንዘብም ማህበረሰብም መቀየር የቻለና ለነሱም ገቢ ማስገኘት የቻሉ ስራዎች ይዘው ነው የመጡት። አንቺ ግን ሐሳብ ይዤ ነው የመጣሁት አልሽ።
አዎ፣ ሐሳብ ይዤ ነው የመጣሁት ስለ ሐሳቤ በጣም እያደገ የመጣው ፐርዲው ከገባው በኋላ ነው። እንደ ሐሳብ ይዤ የመጣሁት የነበረው በትክክል ቴክኖሎጂውን ባላስበውም ግን በጣም ትንሽ የመሬት ይዞታ ያላቸው ገበሬዎች፣ በተለይም በከተማ አካባቢ የሚኖሩ ገበሬዎች እንዴት አድርገው የገቢ ምንጫቸውን መጨመር ይችላሉ፣ ያንኑ የግብርና ክህሎታቸውን ተጠቅመው የሚለውን ላይ ነበረ እንደ ችግር ፎከስ አድርጌ እየሰራሁ የነበረው እና እዚህ ከመጣሁ በኋላ አኮፖኒክስ ወደሚባል ቴክኖሎጂ ራሴን አስተዋወቅኩ ማለት ነው። እና አሁንም ይዤ የሚሄደው የንግድ ሀሳብ ምንድን ነው? ይሄንን አኮፖኒክስ ማለት ምን ማለት ነው? አሳንና አትክልቶችን አንድ ላይ ማምረት ነው። ይሄም የሚሆነው
በትንሽ ቦታ ላይ የሚሰራው ገበታ ወይ ደግሞ መሬት ተቆፍሮም ሆነ የመታጠቢያ ገንዳ አሮጌም ካለ በዛ ሁሉ የሚሰራ
ነው። በጣም ደግሞ እንዴት ነው ኢፌክቲቭ ነው፣ ኤፊሽንት ነው ሪሶርስን ማኔጅ በማድረግ።
ስለዚህ በትንሽ ገንዘብ በትንሽ ቦታ የሚሰራ ሆኖ ግን ምርቱ ከፍ ያለ ነው ማለት ነው።
ምርቱ በጣም ከፍ ያለ ነው። ያሳውን ቆሻሻ ወይም ዌስት ተጠቅሞ ሰላጣን የመሳሰሉትን፣ ቲማቲም የመሳሰሉትን ለተቀን የምንጠቀምባቸውን አትክልቶች ማምረት ይቻላል።
አኳፖኒክስ የምትለው በትንሽ ቦታ ትንሽ ውሃን ተጠቅሞ አሳ፣ በጎኑ ደግሞ ሰላጣ፣ ሌላ አይነት አትክልቶችን ማብቀል የሚያስችል ቴክኖሎጂ ነው። የሚሸጠው በሀገር ውስጥ የሚመረት ካልሆነ በስተቀር በውጭ ሀገር የሚመረተው ዋጋው ብዙ ነው። ታዲያ እንዴት ነው ለኢትዮጵያ አነስተኛ ገበሬዎችና አነስተኛ ገቢ ላላቸው ሰዎች እንዴት አድርገሽ ነው ይህንን የንግድ ሀሳብ ስለሆነ ልትሸጭና ለአንቺም ትርፍ ለእነሱም ደግሞ የተሻለ ኑሮና የተሻለ ገቢ ለማምጣት የምትሰሪው?
አዎ፣ ልክ ነው ሁሉም ያልካቸው ነገሮች። አሁን ከፐርዱ ኢንጂነሪንግ ዲፓርትመንት ጋር የስራ ግንኙነትን ፈጥሬ ነው የመጣሁት እዛ በነበርኩበት ጊዜ። ይሄም በአነስተኛ ዋጋ ኢትዮጵያ ውስጥ ባሉ በምንጠቀምባቸው ነገሮች እንዴት አድርጎ ያንን ነገር ዲዛይን ማድረግ ይቻላል የሚለውን ለመስራት። ስለዚህ የመጀመሪያው የንግድ ሀሳብ የሚሆነው እሱን ዲዛይኑ መስራትና እንዴት አድርገው ይሰራል አይሰራም የሚለውን ነገር ጥናት ማድረግ ነው። ከዛ በኋላ የተሻሻለው ነገር ከተገኘ ዋጋው የቀነሰ በጣም ደግሞ ምርታማነቱ የሚጨምረው አኩፖኒክስ ላይ ስንደርስ ያንን ነው ለተጠቃሚዎቻችን የምናቀርበው።
በጣም ጥሩ። እንግዲህ የንግድ ሐሳብ ነው። ብዙ ሰዎች በየማህበረሰባቸው ያሉ ችግሮችን ይመለከታሉ። ማህበረሰባችሁ ውስጥ ያሉ ችግሮችን ተመልክታችሁ ለዚህ ችግር መፍትሄ በንግድም ሆነ በማህበረሰብ ግልጋሎትም እንሻለን የምትሉ ካላችሁ የንግድ ሐሳብ እንዴት ነው የሚበለጸገው? ምክንያቱም መቼም ሰው ተወልዶ ትብቱን ቆርጦ በእግሩ መንገድ አይገባም። ቀስ በቀስ ነው ሁሉ ነገር የሚያልፈውና የንግድ ሐሳብ እንዴት ነው የሚያድገው?
መጀመሪያ ችግር ሲኖር ነው ለማንኛውም ነገር መፍትሄ ለማምጣት የምትነሳው። ከዛ ወይ ወደ ንግድ ይሄድ ወይ በማህበረሰብ ውስጥ ይፈታ የሚለውን የምታየው መጀመሪያ ከችግሩ ስትነሳ ነው። ስለዚህ ችግሩ ላይ ነበረ ከችግሩ ተነሳለ ወደ መፍትሄው ተሄደና መፍትሄውን ይሰራል አይሰራም ወደሚል ወደ እንደ ሪሰርች ወይም ፓይለት ታደርጓል። እንዴት ነው ነገር ይሆናል አይሆንም እሱን ካረጋገጥኩ በኋላ በትልቅ ሞዴል ደግሞ ኢምፕሊመንት ታደርጓል ማለት ነው።
ስለዚህ መቼ ወደ ስራ የምትገቢ ይመስልሻል?
አሁን የመጀመሪያው እንዳልኩ የመጀመሪያው ፌዝ ይሄንን ጥናቱን ማድረግ ነው። ወደ 6 ወር ይፈጃል በሰራሁት እንትን። ከዛ በኋላ ግን ከሚቀጥለው 6 ወር በኋላ ወደ ስራ መገባበት ይገባል። ስለዚህ አሁን እንዲው ገበሬ ያሉ በምን መልኩ ነው ገንዘባቸውን ሊጨምሩ የሚችሉት? ከዛ በተጨማሪ ደግሞ ከተማ እየሰፋ ሲሄድ እየደረሰ ያለው ነገር መሬታቸው የባሰ ያነሰ ሄደ። ከዛ ደግሞ ሲወልዱ ሲዋለዱ እንደገና መሬታቸው ያነሰ ሄዳልና በዛው ልክ የገቢ ምንጫቸው የቀነሰ ሄዳል። ስለዚህ እሱ ነው አይኔን ከፈተውና ለነዚህ ሰዎች የተሻለ በሚያቁት ስኬል ዞን ውስጥ በሚያቁት ኦኬ ግብርናን ነው የሚያቁት ሶ ግብርናን እንዴት በተሻለ ቴክኖሎጂ በትንሽ ቦታ ላይ ምርታቸውን ጨምረው ገንዘብ ማግኘት ይችላሉ የሚለውን ሳስብ ነው እንግዲህ እዚህ ጋር ያደረስኩት።
በጣም ነው እናመሰግነው። ኢትዮጵያ በጾም ወቅት መጥቼ በሃይድሮፖኒክስ ያደገ አሳና ሰላጣ እንደምበላ ተስፋ አደርጋለሁ። ወደ ስራ ገብተሽ መልካም የሥራ ጊዜ። በጣም ብዙ ፈተና ይጠብቅሻል። መልካም ጊዜ።
በጣም አመሰግናለሁ።
ሄኖክ ሰማገርና እንግዳውን እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የይሖዋ ምስክሮች ጽንፈኛ ቡድን ነው ሲል የሩሲያ የፍትህ ሚኒስቴር ባለፈው ሚያዝያ ያሳለፈውን እገዳ የሀገሪቱ ጠቅላይ ፍርድ ቤት ሰሞኑን አጽንቶታል። ይህ ውሳኔ ቸርች ኦፍ ሳይንቶሎጂን ጨምሮ በህዳጣን የእምነት ዘርፎች ላይ ሩሲያ የምታካሄደው ማሳደድ አካል ነው ይላል የዛሬው ርዕሰ አንቀጽ። የሩሲያ ባለሥልጣናት በይሖዋ ምስክሮች እንቅስቃሴዎች ላይ የተጣለውን እገዳ እንዲያነሱ፣ የተዘጋውን የይሖዋ ምስክሮች የአስተዳደር ማዕከል እንዲከፍቱ፣ እንዲሁም ጽንፈኛ አድራጎቶች በሚል ሰበብ ያለ አግባብ የታሰሩ የህዳጣን እምነቶች ተከታዮችን ሁሉ እንዲፈቱ ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄዘር ኖወርት መጠየቃቸውን ርዕሰ አንቀጹ አመልክቷል።
ሩሲያ የሁሉንም የሐሳብ፣ የህሊና፣ የሃይማኖትና የእምነት ነጻነት እንድታከብር በተጨማሪ እናሳስባለን።
የይሖዋ ምስክሮች በአውሮፓ የዘመን አቆጣጠር በ1880ዎቹ ውስጥ ዩናይትድ ስቴትስ ውስጥ የተጀመረና የተደራጀ እምነት መሆኑን ዛሬ በዓለም ዙሪያ ከ8.3 ሚሊዮን በላይ የይሖዋ ምስክሮች አማንያን መኖራቸውንና ሩሲያ ውስጥ ወደ 175,000 የእምነቱ ተከታዮች እንዳሉ ርዕሰ አንቀጹ ጠቁመዋል። በዓለም አቀፍ የእምነት ነጻነት ጉዳዮች ላይ ለዩናይትድ ስቴትስ ፕሬዚደንትና ለተወካዮች ምክር ቤቷ የፖሊሲ ሐሳቦችን የሚያቀርበው የዩናይትድ ስቴትስ ዓለም አቀፍ የእምነት ነጻነት ኮሚሽን የሚባለው ፌዴራል ኮሚቴም የሰሞኑን የሩሲያ ጠቅላይ ፍርድ ቤት ውሳኔ ማውገዙን አመልክቷል። ርዕሰ አንቀጹ
የጠቅላይ ፍርድ ቤቱ ውሳኔ የመንግስቱን ሰላማዊ የእምነት ነጻነት ተግባራትን ከጽንፈኛነት ጋር የማተካከል ያልተቋረጠ አካሄድ በሚያሳዝን ሁኔታ ያንጸባረቀ ነው። ምስክሮች ጽንፈኛ ቡድን አይደለም። ስለዚህም አምልኳቸውን ያለ መንግስት አፈና በግልጽና በነጻነት ማከናወን መቻል አለባቸው።
የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ነጻነት ኮሚሽን ሊቀመንበር ዳንኤል ማርክ መልእክት ነው። ይህ ኮሚቴ ሩሲያ ታካሂዳለች ላለው የተደራጀና ለይቶ ያነጣጠረ የሃይማኖት ነጻነት ጥሰት ልዩ ስጋትን የፈጠረች ሀገር ሲል ፈርጇታል። በሩሲያ ህገ መንግስት በተደነገገው መሰረት ሩሲያ ውስጥ ሁሉም ህዳጣን እምነቶች የሃይማኖትና የመደራጀት ነጻነታቸው ሊከበርላቸው ይገባል ሲል ርዕሰ አንቀጹ መልእክቱን ቋጭቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ለምሽቱ ያዝነው በዚህ አበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን።
ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን።
ደህና ደሩ።
የትግርኛ ስርጭት ይቀጥላል። I'm not going to do that.